ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 20 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥር 20 ቀን 787 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ሐሙስ ጥር 19 ቀን በአፋር በበረሃሌ ግንባር ቡሬና አላ በተባሉ ወረዳዎች በተለይ አሳዳ በተባለች ቦታ ላይ በተካሄደው ጦርነት የአሸባሪ የወያኔ ቡድን ጦር በአፋር ኃይሎች ሽንፈት የገጠመውን ታውቋል። የፋኖ ኃይሎች ወደ አፋር ሄደው ለመፋለም ፍላጎትና ዝግጁነት እንዳላቸው ቢገልጹም በወታደሩ በኩል ምንም አይነት እንቅስቃሴ እንዳልተደረገ ታውቋል። የአገዛዙ የጸጥታ ግብረ ኃይል ምክር ቤት የተባለው አካል አርብ ጥር 20 ቀን በኢ መደበኛ አደረጃጀት ከፍተኛ ስጋት ፈጥሯል በሚላቸው በፋኖዎች ላይ እርምጃ እንደሚወስድ መወሰኑ ሲያስታውቅ በከባድ ጦርነት በዜጎች ላይ ጥቃት እየፈጸመ ያለውን የወያኔ ቡድን ጥቃት ትንኮሳ በሚል ፍረጃ አሳንሶ ካስቀመጠ በኋላ ይህንን ለመቆጣጠር አቅጣጫ ተቀምጧል የሚል ድፍናዊ ውሳኔ ወሰነ መሆኑን አሳውቋል። የኮሎኔሉ አገዛዝ በታንክና በመስ ጥቃት ከፍተኛ ጉዳት ያደረሰባቸው ለሚገኙ የአፋር ነዋሪዎች እርዳታ በመንፈግ በተዘዋዋሪ ወያኔን እንደሚረዳ ነዋሪዎቹ ተናግረዋል። የዓለም የምግብ ፕሮግራም በአማራ አካባቢ ባለፉት 5 ወራት ረሃብ የተስፋፋ መሆኑን ጠቅሶ ከ14 ከመቶ በላይ የሚሆኑት ከ5 ዓመት በታች የሆኑ ህፃናትና እንዲሁም 1/3 የሚሆኑ ነፍሰ ጡርና አጥቢ ሴቶች በተመጣጠነ የምግብ እጥረት እንደሚሰቃዩ ገልጿል። 28 ከመቶ የሚሆኑት የአፋር ህፃናት የተመጣጠነ የምግብ እጥረት ችግር እንዳለባቸው በጥናት ተደርሶበታል ተብሏል። ወያኔ ባካሄደው ጥቃት ምክንያት ከአላማጣ ከጥሙጋና ከዋጃ የተፈናቀሉና ቁጥራቸው ከ12000 በላይ የሆኑ ዜጎች በቆቦ ተጠልለው እንደሚገኙ የዜና ተቋሞች ዘግበዋል። ብዙዎቹ ተፈናቃዮች በመጀመሪያ ዙር ወረራ ተፈናቅለው ቆይተው ወደ ቤታቸው ተመልሰው የገቡ ሲሆን ከታህሳስ ወር ጀምሮ ቡድኑ በአዲስ መልክ ባካሄደው ወረራ ለህይወታቸው ፈርተው አካባቢያቸውን ጥለው የመጡ መሆናቸውን ገልጿል። በቆቦ በሁለት ካምፖች ውስጥ የሚገኙ ተፈናቃዮች ከፍተኛ የምግብ የአልባሳት ችግር እንዳለባቸው ለዜና ተቋሞቹ አሳውቀዋል። በአማራ አካባቢ በሚገኝ ኦሮሞ ብሔረሰብ ዞን የኦነግ ሸኔ አባላትና ደጋፊዎች ናቸው ተብለው የተጠረጠሩ ከአንድ ሺህ በላይ የሚሆኑ ግለሰቦች እየተመረመሩ ናቸው ተባለ። በጣት የሚቆጠሩ ወንጀለኞችን ለመመርመር ዘመናት የሚፈጀው የአገዛዙ ደህንነት ጥፋተኛ ቢሆኑም እንዳለቃቸው ባለመንጫና ዘረኛው በቀለ ገርባ በነጻ እንደሚለቀቁ ግልጽ ነው የሚሉ ታዛቦች ምርመራው የኢስሙላ ህዝቡን ለማጃጃል የሚደረግ እንጂ ውጤት እንደማይኖረው ይስማማሉ። በኦነግ ወረራ ከ260 በላይ ንጹሃን መገደላቸውና ከ170 በላይ የሚሆኑ የአካል ጉዳት የደረሰባቸው መሆኑን ሲታወቅ ከአንድ ተኩል ቢሊዮን ብር በላይ የሚገመት ንብረት የወደመውን ታውቋል። በአንድ ወር ጊዜ ውስጥ ብቻ የሙርሌ ጎሳ ታጣቂዎች የአኝዋክ ዞን 5 ህጻናት ከኑዌር ዞን ደግሞ አንድ ህጻናት አፍነው የወሰዱ መሆናቸው የጋምቤላ አስተዳደር ባለስልጣን ለጋዜጠኞች በሰጠው መግለጫ አሳውቋል። ከደቡብ ሱዳን እየተነሱ በጋምቤላ ጥቃት የሚፈጽሙት እነዚህ የሙርሌ ጎሳ ታጣቂዎች በአንድ ወር ውስጥ በ11 ሰዎች ገድለው 4 እንዳቆሰሉ እንዲሁም ከ100 በላይ የቀንድ ከብቶች እንደዘረፉ ተገልጿል። ድርጊቱን ለማስቆም ከደቡብ ሱዳን ባለስልጣኖች ጋር ንግግር ተጀምሯል ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብረን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምታ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ። ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ።
Thank you. ዘመድ ወዳጅ ዋዶቼና ፈፋቲ ይለቤ ፈጣለ ወዳጅ ያገር ትዝታ አይረፋም ጊዜ ባዘን በድህታ
ደብዳቤዎች አምስት ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች። የኮሎኔል አብይ ዘረኛ የኦሮሞ አገዛዝ ምን ያህል ጸረ ኢትዮጵያ እንደሆነ በሰንደቅ ዓላማችን ላይ የሚያደርገው ጸያፍ ዘመቻ እያረጋገጠ ነው። የኦነግ ቡትቶ የቃልቻ አርማ በየቦታው ሲውለበለብ አረንጓዴ ቢጫ ቀይ ያነገበ መረሻን ጀምሯል። ወያኔ ሲዳዳ የነበረውን አብይ ገፍቶበታል። ይህን ኮሎኔል ጸረ ኢትዮጵያ የማይለው ወገን የተወናበደ ብቻ ነው። የኢትዮጵያን ታሪካዊና በመላ አፍሪካ ተደናቂ ሰንደቅ አጥፍቶ ከተገኘ ይዘረኛ አውሬ ቡድን ጸረ ኢትዮጵያነቱ ተሳካለት ማለት ነው። ስለዚህም የወያኔን ያብይን ጫቃጫቅ ባንዲራ ሰንደቅ ዓላማ ብሎ ማንገቡ ማውለብለቡ መቆም አለበት። በሁሉም መስክና ቦታ አረንጓዴ ቢጫ ቀይ ሰንደቅ ዓላማችን ይውለብለብ። እልህና ትግል እናድርገው ጎበዝ ሲሉ በሪዮን ደጉ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የሬዲዮ አድማጮች መድረክ የተባለው ደረሰ። ዘረኛው ኮሎኔል አብይ ያገራችንን የቆዩ ኤምባሲዎች ሁሉ የሚዘጋ ያለው ገንዘብ ቁጠባ ሳይሆን ኢትዮጵያዊ የኩሎችን አባሮ በተወሰኑ ቦታዎች የራሱን የዘረኛ የብሔር የሃይማኖት የድርጅት ተጠሪዎች ለመሾም ነው በተባለው መሰረት እነሆ በርካታ በውጭ ጉዳይ ሥራ ማህይሞችን ግን ኦሮሞ ብልጽግና ጴንጤዎችን አምባሳደር ብሎ ሹሟል። በምን መስፈርት ነው ለምሳሌ አስተራርቃ ባጫ ደበሌ ሙሉ አምባሳደር ተብሎ የሚሾመው? በየትኛው ተመክሮ? የዘረኞች ቡላት ቀጣጥቷል። ይህ አብይ የሚባል ወርጋጥም ከልክ ባለፈ እየቀለደብን ነው። ለሹመት አነፍንፈው አዲስ አበባ ድረስ ሄደው የተጎነበሱለትን አማሮች አለመሾሙ ባንድ በኩል ሰየው ሲያሰኝ በቋመጡ ተቆመጡ ሆነዋልና፣ በሌላ በኩል ደግሞ ይህ እየተንሰራፋ የመጣው የኦሮሞ የበላይነት ዘረኝነት ሊያሳስበን ይገባል ሲሉ ጽጌ ተፈራ ከሮማ ጣሊያን ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ ላኩልን አንሻ አደም ከደሴ ናቸው። ሰላም ፍኖቶች፣ የአብይ አህድ አህመድ አሊ የመልሶ ማቋቋሚያ ግርግር ለብልጽግና ሹሞች ለሌብነት ተመቻቸው እንጂ የደሴን ህዝብ መንግስት አንድም ድጋፍ እያደረጉለት አለመሆኑን እኔም ምስክር ነኝ። ህወሓት ደሴን በውጊ ያሸንፎ አይደለም የደሴ ወጣትና ሚሊሻ መሳሪያ አስታጥቁም በማለት ብንጠይቅም ምላሽ አላገኘንም ነበር። ይህ ሳይንስ ህዝቡ በቻለው መጠን ለመከላከል ቢሞክርም የብልጽግና አመራሮች እየመሩት ህወሓት ወያኔ ደሴን ሊይዝ ችሏል እንጂ አሸንፎ አይደለም። የደሴ ከተማን አሁናዊ ሁኔታ በተመለከተ የአብይ አህመድ መንግስት ለህዝቡ ምንም አይነት የመልሶ ማቋቋም ሆነ ጊዜያዊ እርዳታ እያደረገ አለመሆኑን በድፍረት ገልጻለሁ። እንኳን እርዳታ ሊደረግልን ህዝቡን በወረራው ስለደረሰበትና ስላሳለፈው ሁኔታ እስካሁን አላወያዩንም። የማይዋሽ ነገር ከተማዋ ነጻ በወጣች በሳምንቱ የክልል ፕሬዝዳንት ተብዬው በድብቅ ገብቶና የተወሰኑ ሰዎችን በድብቅ ጠርቶ ያደረገውን ውይይት አስታውሳለሁ። ካለበለዚያ ምንም አይነት የልማት ሆነ የመልሶ ማቋቋም እየተደረገ አይደለም። በጣም ያሳዝናል። በቴሌቪዥን በጦርነት የተፈናቀሉትን የአማራ አካባቢ በመልሶ ማቋቋም ላይ እንገኛለን ሲሉ ይሰማል። ይህ ውሸት መሆኑን የኢትዮጵያ ህዝብ ሊያውቅ ይገባል። በመሬት ላይ ያለው ሀቅ ሌላ ነው ሲሉ አንሻ አደም ከደሴ ደብዳቤያቸውን አጠናቀዋል።
ሰላምና ጤና ከእናንተ ጋር ይሁን። ፖለቲካ በመንግስት አስተዳደር ውስጥ በተመረጡት በፓርቲ መሪዎች ተግባራዊ የሆኑ ስራዎችን ለማስፈጸም የምንገለገልበት መንገድና በድርጅቶች ወይም በተመረጡ የፖለቲካ ሰዎች ጉዳዮችን ለመፍታት በውይይት ወይም በክርክር የምንጠቀምበት መሳሪያ ነው። ፖለቲካ ወይም ፖለቲከኛ መሆን በራሱ መጥፎ አይደለም። መጥፎ የሚሆነው በመዋሸት በማጭበርበርና በማምታታት የሚፈልጉትን ሐሳብ ለማስፈጸም ወይም የስልጣንን ዘመን ለማራዘም ወይም ለማሳጠር ፖለቲካ መሳሪያ ሲሆን ብቻ ነው። በአመዛኙ ጊዜ የሆነ ያለው ይሄው የፖለቲካ አካሄድ ስለሆነ ሰዎች ፖለቲካን ከውሸት ፖለቲከኛውን ከዋሾነት ቢመድቡ አይፈረድባቸውም። በተለይ በስልጣን ላይ የተቀመጡ መሪዎችና ድርጅቶች ዋሽተው ማቸነፍ ብቻ ሳይሆን ገድለውን ማቸነፍም እንደዋነኛው የፖለቲካ መሳሪያ አድርገውታል። ሲገለገሉበትም ማየቴ ስሜትን ይነካል። ሁሉም እንደሚያውቀው የዘመኑ ዋሾካ አዲና ሸፍተኛ ገዢ ተብዬ ቢኖር አብይ ነው የሚሉ ሰዎች ቁጥራቸው ጥቂት አይደለም። አብይ በዝባይን ስር እየተደረገ ያለውን ተጨባጭ ድርጊት አላየሁም አልሰማሁም የሚል ደፋር ዋሾ ስለመሆኑ በርካታ መረጃዎችን ማቅረብ አያስቸግርም። እንዲያውም የመረጃዎቹ ብዛት የትኛው ተነስቶ የትኛው እንደሚተው አስቸጋሪ ወሳኔ ውስጥ ይከታል። በሆነም እስቲ በርካታዎቹ መረጃዎች ውስጥ ጥቂቶችን ብቻ እንመልከት። የተደረጉና የተሰሙ በመሆናቸው ስለእውነትነታቸው ብዙም አያጨቃጭቁንም። እነዚህን ማታለያ ውሻቶችን የሚጠቀመውም ህዝብ የማይወደውን ድርጊት ከናውቀ ቁጣ ሲነሳበት ቁጣውን ለማብረድ ነው። አብይ ወደሚወደው ስልጣን ሲመጣ የሚተነፍሰው ሁሉ ሰላም ብቻ ነበር። ከዚህ በኋላ በፖለቲካ ልዩነት የሚታሰር የሚሳደድና የሚገደል አይኖርም የሚል የህዝብን ልብ የሚያማልል መልእክቱን አዝንቦብን እንደነበር የማንዘነጋው የቅርብ አመታት ትዝታ ነው። በህዝብ ተቀባይነቱን ለማጠናከር ነዳጅም ተገኘ የሚል ተስፋ ህልምም ሰጥቶን ያለቀጥ አስፈንድቆንም ነበር። ሳይውል ሳያደርገን በኦሮሞ ክልል ውስጥ በአማራው በጉራጌው በጉጁ ላይ ቀሮ የሚባሉ የአልቃይዳ መሰል መንጋዎች ጭፍጨፋቸውን ባስተቃቂ ሁኔታ ተያያዙት። ጉዳዩ በቅድሚያ የሚመለከተው መሪ ተብየውን አብይን በመሆኑ የህዝቡ አቤቱታና ተቃውሞ ስልጣኑን መነቅነቅ ሲጀምር እኔ አልሰማሁም አላየሁም ደግሞ ኦሮሞማ ተገድሏል እኮ ኦሮሞም ተገድሏል እኮ የሚል መልስ ተሰጠን። የህዝቡን ቁጣ ለማብረድ ህዝብን ከሞት የማያስጠል ራበንና ደህነትን የማያጠፋ የህዝብን አይን የሚያባብል መናፈሻዎች ተሰርተው መራቂ ሆኖ ብቅ ያለበት ጊዜ አለ። አንዳንድ የምክር ቤት ሰዎች ስለገንዘቡ አመጣጥ ቢጠይቁት የተሰጣቸው ምላሽ እኔ ለምኜ ባመጣሁት ገንዘብ ምን አገባችሁ ነበር። መልሱ ቁጣና ማስፈራሪያ የተላበሰ ስለሆነ ከዚያ በኋላ ማንም ይህን መሰል ጥያቄ እንደማያነሳ የታወቀ ሆነ። ይህ አባባል ደግሞ አብይ ገና በጠዋቱ መንገዱ ወደ አምባገነንነት እያቀና እንደሆነ ማመላከቱም አልቀረም። በመደመር ስም ከአስመራ ከነመሳሪያቸው ያስገባቸው ወነጎች እንደየምድባቸው ከፊሉ መንግስት ውስጥ ከፊሉ ደግሞ ጫካ ገቡ። ባለመንጫውም በክብር ተጋበዘም። ኦነግ በሸኔ ስም ታጅቦ የዘር ማጥፋትን ተግባሩ ተያያዘው። በኋላማ ባንኮችን በጋድ ዘረፈም። አማራዎች በግፉ ተሳደዱ ተወገሩ። ህፃን አሮጊት ሳይባል ከነ ህይወታቸው አቃጠላቸው። ቤተክርስቲያን ነደደችም። የማይቀር ነውና ህዝብ ቁጣውን አረም። እንደተለመደው አብይ ከህዝብ የሚተፋውን የቁጣ ሰዓት የማጥፋት ሚናውን ተያያዘው። በመለስ የተጀመረው የአባይ ግድብ ታይቶና ተሰምቶ በማይታወቅ ሁኔታ የፖለቲካ መድረኩን ወረረው። ግብጽና ሱዳንም ግድቡ እንዳይሰራ በውጭ ጣልቃ ገብነት ሲራ ያውጠነጠኑብን ነው ተብሎ እንዲወራ መንግስት ለሚከፍላቸው ዩቲዩበሮች ትዕዛዝ ተላልፎ የህዝቡን የልብ ትርታ እንዲመቱ ተደረገም። አብይ ዝናው እንደ ወቅት ፀሐይን ሊነካ ይደርስና በሌላ ጊዜ ደግሞ የውቅያኖስ የመጨረሻው ጥልቀት ድረስ ያስቆለቁላል። ዝናው በሚሰራው ሸፍት ውስጥ ስህተት መሆኑ አጠያይቅም። ሰውየው የህዝብን ቁጣ ማብረጃ ብሎም ዝናውን እንደገና ለማጦዝ የሚደረድረው ማስረሻ ማጣም። በአንድ ወቅት ዝናብ ማዝነብ ጀምረናል ተብለናል ነበር። ለነገሩ ዝናብ ማዝነብ አዲስ ግኝት አይደለም፣ ከሆነ እኮ አይከፋም። ለነገሩ ኢትዮጵያችን በተፈጥሮ ዝናብ አምላክ ስለባረካት በዙም ባንጓጓ ግን ከዚህ ሳይንስ ዕውቀት ላይ መድረሱ ነው የህዝቡን ስሜት ኮርኩሮ የአብይን ዝና የሚያንረው። አብይ በየጊዜው የሚፈጽማቸው ስህተቶች የህዝብን ሰላምና የተረጋጋ መንፈስ የሚንጡ ናቸው። ያ ሲሆን ደግሞ ከመቅጽበት ህዝባዊ ቁጣው ስለሚያይል ያቺ የሚወዳት በርጩማው እንዳትነካ ህዝቡን ልብ የሚያንወንድል የውሸት ተስፋውን የመምዘዝ ችግር የለበትም። በቅርቡ የነስባሃት ነጋድ ጆዋር በቀለ ገርባ ወዘተ አይነት ስመጥፉ ዘረኞችና ጸንፈኞች በመህረት መፍታት እስከዛሬ ቀሰቀሰው ቁጣ ሁላችንም የምናውቀው ነው። መህረት ሳይሆን ክሳቸው ነው የተቋረጠው የሚል የቃላት ማምታቻ የህዝብን ቁጣ የሚያበርድ መስሎትም ሙከራ ማድረጉን አይተናል። ይህን ግዙፍ ጥፋት ወይም ክህደት ማለሳለስ ቢያቀተው በሁለት የክርስትና እምነት ተቋማት መካከል ጠብ በመስቀል አደባባይ የእኔነት ላይ እንዲቀሰቀስ አደረገም። ይህ አልበቃ ያለ ይመስል የሆነ ግን ታጣቂዎች ክርስቲያኑ ህዝብ ዓመታዊ በዓላቸው በሚያከብሩበት ወቅት ጥይት አርከፍክፈው ሶስት ወጣቶችን ቀጠፉም። መንግሥት ነኝ ተብየውና የሰላም አባት ተብሎ ሽልማት የተሰጠው አብይ ባለበት አገር ይህ ግፍ ተፈጸመም። የኢትዮጵያ ሰንደቅ ዓላማ እንደመበቀያ ምክንያት ሆና ተወገዘች። የኢትዮጵያ ሰንደቅ ዓላማ ጨርቅ ነው ብሎ ያሾፈው መለስ ሲገርመን ትክክለኛውን የኢትዮጵያ ሰንደቅ ዓላማ ይዛችኋል ተብሎ ኦነጎች በህዝብ ላይ ተኮሱም። የመስቀል አደባባዩ ሴራና በኦርቶዶክሶች ላይ በባህል ሰንደቅ ዓላማ ማካኝነት የተካሄደው ግድያም አብይ ላደረገው ስህተት ማስተካከያ ወይም ሽፋን ለመሆን ግን አልበቃም። መቼም ሆዳም ፖለቲከኞች የህዝብን ሰቆቃ ረግጠው ለግል ጥቅማቸውና ዝናቸው ለመጣው መሪ ተብዬ መስገዳቸው እውነት ነውና ሰሞኑን ደግሞ በሀገር አቀፍ እርቅ ሳቢያ ሊሰባሰቡ ከየጎሪያቸው ብቅ ብቅ ያሉላሉ። በዚህ ስብሰባ አብይ ቀለቱን ሊያቆነጅ ማሰቡ ግልጽ መሆኑን ከወዲሁ ህዝቡ ነቅቶበታል። የአብይ ምህረት መስጠት ክብር ስድ ጥፋት ወይም ሴራ ነው። መፈታት የሌለባቸውን ፈትቷል። ፍቹን ለማሳመር ምስኪኖችን እስክንድርንም ሊጠቀምባቸው ፈልጓል። ለነገሩ እስክንድር የጆዋር አንጣራዊ ምክንያት ሆኖ ነው የታሰረው። የተፈታውም ጆዋር በመፈታቱ ነው። ጆዋር ባይፈታ እስክንድር ማይፈታም ነበር። ይህ የእርቅ ስብስብ ተብየው ገና ከጅምሩ ጎደሎ መሆኑም እየታየ ነው። ምክንያቱም እውነተኛ ሀገር ወገን አፍቃሪውና ላለፉት 50 ዓመታት ሳይታክት ለህዝብ መብት መታገል ላይ ያለውን ኢህአፓን አያካትትም። ህዝብ ካሁኑ ኢህአፓ በስብስቡ ውስጥ አለመካተቱ እና ስሙ ከተጠራሱ ሳይሆን ወራዳው ኢህአፓ እንጃ መሆኑን ካሁኑ ሊገነዘበው ይገባል። ብርሌ ከነቃ አይሆንም ዕቃ ያሉት ብልህ አያቶቻችን ክብር ይድረሳቸውና አብይም ሊቀደድ መሰነጣጠቅ ጀምሯል። ድልህን በእጅ ለመጨበጥ በርካታ የኢትዮጵያ ህዝብ ከአብይ ልፈት በኋላ ዘፋኙም እንዳለው አዲስ ንጉሥ እንጂ ለውጥ መቼ መጣ? እንዳንደግም የኢትዮጵያ ህዝብ ነቅቶ መጠበቅ አለበት። የኢትዮጵያ ህዝብ ወይ ልብ ብለህ ስማም፣ ኢትዮጵያችን የምትድነውና የምትጠናከረው የዘር ድንበር በማጠር አይደለም። በዘር መደራጀት ያስከፈለንና እያስከፈለን ያለውን ዕዳ ኑረ ነው አይተነዋል። እንደ ኢትዮጵያ ጠንክረን የምንወጣው ትግሉ ለዲሞክራሲ ሲሆን ብቻ ነው። ኢትዮጵያችንን በቋንቋ ሳይሆን በጂኦግራፊ፣ በኢኮኖሚ ትስስር፣ በመሰለ እንደ ቀድሞው ማካለል መልካም ነው። ሐረሬው ትግራይ ሄዶ መኖርና መግባት የማሻል መብቱ ይከበርለት። ትግሬው እንደ ድሮ ወደ ፈለገው ቦታ ዘልቆ ይኖር። አማራው፣ ጉራጌው፣ ኦሮሞው ሁሉ ከፈለጉበት ክፍለ ሀገር ሰርተው ወልደው ከብረው የመኖር መብታቸው ይከበር። ከ80 በላይ የተለያዩ ቋንቋዎች ባሏት ኢትዮጵያችን አማርኛ የሁሉም መግባቢያ መሆኑ ጠቃሚ እንጂ ጎጂም አይደለም። ከትግራይ ጦርነት በፊት የአባይ ግድብ ያልተዘፈነለት አልነበረም። በጦርነት ወቅት ግድቡ ረፍት ይወጣ ይመስል ጸጥ ብሎ ከርሟል። አብይ ምናልባት ሁሉም ማሞኛው ሚዛን አልደፋ ሲለው እንደገና የፈረደበትን ያባይ ግድብ ዋና ተዋናይ ማድረጉ አይቀርም። የቱባሮች በቅርቡ በጦርነቱ መካከል ያገኘነው ድል በማለት አባይ ተሞላ ሱዳንና ግብጽ አባይን ሊነዱ ያሴሩ ነው የሚለውን ጦርምባቸውን ማሰማት እንደሚጀምሩ የሚጠበቃል። የማዘናጊያው ለጊዜው ሊሰራለት ይችላል። ከዚህ በፊትም ሲሰራለት አይተናል። ምክንያቱም ሁላችንም ያባይን መገንባት እንፈልጋለን። ለአባይ መገንባት ግብጽና ሱዳንም መሰናክል ለመሆን መከራቸው ከጥቅማቸው ጋር ስለሚጋጭም ነው። ቢሆንም ያባይ ግንባታ ሌላ ያንተ ሸፍጥና ተንኮል ደግሞ ሌላ በማለት ህዝቡ አንድ ቀን አብይን ርቃኑን እንደሚያስቀረው የቅንጣት ያለም ማያጠራጥርም። ኢትዮጵያ በሀቀኛ ልጆቿ ተጋድሎ ለዘላለም ጸንታ ትኖራለች በማለት ደብዳቤያቸውን ያደረሱን አሸናፊ ሙልጌታ ከካዛንቺስ አዲስ አበባ ናቸው።
ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች የኮሎኔል አብይ ዘረኛ የኦሮሞ አገዛዝ ምን ያህል ጸረ ኢትዮጵያ እንደሆነ በሰንደቅ ዓላማችን ላይ በሚያደርገው ጸያፍ ዘመቻ ያረጋገጠ ነው። የኦነግ ቡትቶ ይቃልቻል። ለፍኖተ ዴሞክራሲ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይድረስ። እንደመዘንጋት ብሎ የነበረውን የማዕቀብ ጉዳይ ማንሳታችሁ ደስ ብሎኛል። የሙት ከተማ ድማም ሊነሳ ይገባዋል። ሁላችንም እንደምናውቀው ማዕቀብ አንድ የትግል መሳሪያ ነው። ሀያላን ፈረንጆች ጥቅማቸውን ለማስጠበቅና እንቢያሏቸውን አገሮች ለማንበርከክ የሚጠቀሙበታል። የጭቆኖች ጨካኝ ጠላት አሜሪካ ለረጅም ጊዜ በኩባና ዚምባብዌ በሰሜን ኮሪያ ወዘተ ላይ ማዕቀብ አድርጋ ከፍተኛ ጉዳት አድርሳለች። ዛሬም በሩሲያ ላይ ማዕቀብ ብላ እየዛተች ነው። እኩይ መጥፎ ማዕቀብ። በአንጻሩ በነጭ ሮዲዚያና አፓርታይድ ደቡብ አፍሪካ ላይ የተደረገው ማዕቀብ በደግ የሚጠቀስ ነው። ማዕቀብ በብረት በስፋትና በጽናት ከተካሄደ ውጤት ያመጣል። ወያኔ ላይ ማዕቀብ እናድርግ የተባለውን አድርባዩ በስቶ በስፋት እውን ሊሆን ባይችልም ወርቶታል። የኢትዮጵያ አየር መንገድ ገቢ ወደ ወያኔ ካዝና ሆኖ ሳለ የሀገራችን አየር መንገድ ብለው የተሟገቱ ጅሎች ለወያኔ ጠቅመው ማዕቀቡን አዳክመዋል። ዛሬም አየር መንገዱ ለአማራው ገዳይ ዘረኛ ቡድን ሚሊዮን እያስገባ ማዕቀብ አናደርግም ያሉት እየጠቀሙት ነው። በግል ደረጃ ወያኔን አብይን የሚጠቅሙ የንግድና ሌላም ተቋማት ላይ ሁሉ ማዕቀብ ማድረግ አሁንም ይቻላል ይገባል። አብይ ኑ ሲልና ገንዘብ አምጡ ሲል እሺ መቼ ምን ያህል ማለትን ትቶ እንቢ ማለትን ማሰማት ይተበቃል። በአገር ውስጥም በውጭ አገሮችም የወያኔ አብይ ደጋፊ ንግድ ተቋሞች ላይ ማዕቀብ አድርጉ። በነሱ ደጋፊ ምግብ ቤቶች አትመገቡ፣ የኮሎኔሉን ምስል በሰቀሉ ምግብ ቤቶች አትገኙ። በዚህ መንፈስ ነው ያብይኑ ደግፉኝ ተበዝበዙልኝ ጥሪን አክብረው ከባዕድ አገር ወደ አዲስ አበባ የተመሙትን ሁሉ በክህደት እኔ የምከሳቸው። ሄደው የሰገዱለት ኮሎኔል የኢትዮጵያን ሰንደቅ ዓላማ እርኩስ ያለ ነው፣ አጣየን ያወደመ ነው፣ ዘረኛ ኦሮሞ ነው፣ አማራ ብሎ ሕፃናትን አዛውንትን ሳይቀር ያሳረደ ነው፣ አፋሮችንም ሌሎችንም ያስጨፈጨፈ ነው፣ ኢትዮጵያን አጥፍቶ ኦሮሚያን እውን ሊያደርግ የሚጠር ነው። ታዲያ ከዚህ ኮሎኔል ጫማ ስር ምን ወስዶ ያስደፋቸዋል? እሪ በያገሬ ሲያንሰን ነው። ሁሉንም መዝግባችሁ በግልም በጋራም ማዕቀብ አድርጉባቸው በተቻለ ሁሉ ባይ ነኝ። እኔ በግሌ እዚህ አሜሪካ ገንዘብ የማፈስላቸው ምግብ ቤቶች አሉ፣ ግን ባለቤቶቹ አብይዬ ባዮች ስለሆኑ እርም ብያለሁ። ሁላችንም ማዕቀብ እናድርግ፣ አብረን ቡናም አንጣጣ እርም እንበላቸው። የወገን ደም ከአጣዬ እስከ ቤንሻንጉል ወለጋና ማይካድራ ጦር ሆኖ ይውጋን ህሊና ቢስ ከሆን ሲሉ ጀንበሬ ፋህሉ ከቨርጂኒያ ሰሜን አሜሪካ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ሬዲዮ አዘጋጆች እንደምን ከረማችሁ እያልኩ ያየሁትንና የሰማሁትን ትዝብቴን ለህዝብ ብታደርሱልኝ በማለት ለእናንተ መላክን ወደድኩ። የአዲስ አበባ አስተዳደር የሆነችው አዳነች አቤቤ ካጸደቀቻቸው ህጎች አብዛኛዎቹ የአዲስ አበባ መሬቶችን በገበሬ ስም ለመሸንሸንና የመሬት ማረጋገጫ ደብተር ለብልጽግና አማራሮችና አባላትና ቤተሰብ ለማደል የሚመቹ ህጎችና መመሪያዎችን ነው። ታዲያ የገበሬዎቹ ልጆች መሬታቸውን ለማዳን አማራጭ አድርገው ይወሰዱት ትንሽ ኩሽና ቤት እየሰሩ መቸብቸቡን ተያይዘውታል። የብልጽግና አማራሮች የመሬት ሽያጭን ዋና የገንዘብ ማግኛ ምንጭ አድርገው የሚጠቀሙበት ስልት ነው። በሰሞኑ የብልጽግና አማራሮች በኡራኤል ቤተክርስቲያን አካባቢ የተነሳው የእሳት ቃጠሎ ሆን ተብሎ የለኮሱት መሆኑን ከስፍራው የንግድ ቤት የተቃጠለባቸው ሰዎች በማዘን ሲነጋገሩ እንደነበር በጆሮዬ ሰምቻለሁ። የሀገሪቷ ኢኮኖሚ መውደቁን ተያይዞ የማይፈነቅሉት ድንጋይ የለም በማለት ይገልጹታል ሲሉ አየረ ተሰማ ከገርጂ አዲስ አበባ ደብዳቤቸውን አጠናቀዋል። ሰላም ፍኖቶች እንዴት ከረማችሁ? ዛሬ ደግሞ ነገር በመሳሌ ጠጅ በብርሌ ብለው አባው እንደሚተርቱት ትንሽ ይያወዛው ላጫውታችሁ ብዬ ጣል ላደርግ ከጀልኩ። ጅብና ህያ እንታረቅ ብለው ጅቦች ቀድመው ሁኔታ አቀረቡ። ስለ ተራብን የላይኛውን ለንጨጫችሁን ከፈጣችሁን በሰላም ትኖራላችሁ እንታረቃለን ሲሉ አህያጁ አህዮች ተስማምተው የጠየቋቸውን ለመስጠት ተስማምተው አስረከቡ። ከዚያም ለንጨጭ የጣፈጠው የጅብ መንጋ አከከከ ደሞ እንታረቅ ብለን ብናዝንላችሁ ትስቁብናላችሁ ብሎ የጀመረውን ሆዳቸውን እየዘረከፈ አጣጥሞ በላቸው። እንግዲህ ያታደፍርሽብኝን የጠቢያለሽ ዳቦ ማቆሚያ ሊሆን የሚገባው ሙሉ ዝግጅትን የሚጠይቅ የህብረት አገራድን መከታ ነው። ማንኛውም ኢትዮጵያዊነትን የሚሻ ሁሉ በጋራ በአንድ ሊመክር ሊዛክር ይገባዋል። ትላንት የሙስሊም ወገኖችን የረሸነው ያኔ ዛሬ እንዲያም ሲል ኦርቶዶክሳውያን ምዕመናንን በቃላ ዘገሊላ ክብረ በዓል ላይ በወይበላ ማርያም ረሽኗል። ብልጽግና ተብየው ኦህዴድ ሸኔ ኦነግ አረመኔ ሁላ የመቀበሪያውን ጉድጓድ አርቆ እየቆፈረ መሆኑን ሊረዳ ይገባዋል። አገራችን ኢትዮጵያን የብሔርና የሃይማኖት መቀበሪያ ያልገባው የማንም ቡርጋት ሁላ የደናቁርት ፖለቲከኞች ቤተ ሙከራ አድርጓታል። በየፎቶ ግልፈጣ የሚያበዙት ለንጨጫቸውን በርቅ ሰበብ ካስቀመሱ ትርፉ መበላት እንደሆነ ሊገነዘቡት ይገባል። ለነገሩ ቁጥር 1 እና 2 ልዩነት የላቸውም። በባንዲራ ክብርም ሆነ በህጋራዊነታቸው አይለያዩም። ቢሆንም አገር ወዳዱን ከባንዳው ለይቶ ለሚታገለው ጥንቃቄ ሊያደርግ ይገባዋል። አሳፋሪው የበነደደ ባንዳ ዳያስፖራ ተብየው ምን ያህል እንደተናቀ በፋራዎች እንደተቀለደበት ሊረዳ ይገባው ነበር። ምን አይነት ፎንቃ እንደያዘውም ሳውቅ ተደናብሯል። በውጭ የተሸከመውን ባንዲራ እንኳን በገዛ ሀገሩ ሄዶ አስነጥቋል። መሰረታዊ የሆነ ጥያቄ በደናቁርት አቅጣጫ አስቀይሷል። የስባትን የመፈታት ጥያቄ በግርግር አስረስቷል። አፋሩና አማራው ወገን ሲወረር ለብቻው የሚወጣው አድርጎ ኃይሉን ዲዳከም የሚደረገው የሚሸረበው ኦህዴዳዊ ሴራ ጠንቋይ አያስቀልብም። እነ ገብሳና መገርሳ ሌላው ሲዋጋ ጭድ ባይከምሩ ይሻላቸዋል። ጭዱ ለመቃጠል ለእሳት በጣም ቅርብ ነውና በሌላ ግጭታዊ ክስረት አሸምቆ ማደግ አይሰራም። የኢትዮጵያ አገራድን ትግል የጋራ ትግል ሊሆን ይገባዋል። አገራድን ትግሉን በጋራ እንመክት ሲሉ ህብስቱ የቢዮ ከኖርዌይ ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ ያገርና የወገንን ዋና ዋና ጥቅሞች ለማስከበር ህይወታቸውን የሰጡ ጀግና ሰማዕት አራአነት ተረስቶ ዛሬ ፖለቲካው ለራሱ አያውቅ ጠንቋይ ሊባሉ በሚገባቸው ተጨናንቆ ያገርና የህዝብ መከራና ሰቆቃ ተባብሶ ይገኛል። ያገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም በየትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውጉስ ከማሪዮስ ሁን እንጦሮቶ ሲያወርድ ኦባማን ለቀቅ ይያሉ የዘመኑን ኢሜይል መልእክት አጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ህዝ የራሱን ሀገር መጠበቅ አለበት ተብሏል። ማንንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ታልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። ሁለተኛ ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲያሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴል መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ህዝብ ፈጅቷል። አሜሪካኖች በቪየትናም ትናንትና በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ህዝብ ጥቅም ቀርቶ ለኢትዮጵያም ህዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ህዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነጻ አያወጣለትም። ይህን መሰረታዊ ሀቅ መረዳት ያቃታቸው ዜጎች ግን ነጋ ጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዝዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውም ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ፣ የአንጎላውን ዶስ ሳንቶስ፣ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የህዝብን መብት አክብሩ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26% የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካዎ ወዘተ የሚጫነው ከአፍሪካ ነው። በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ህዝብ መከራ ተባብሶ ከመቶ ሺህ ያላነሱ ሴቶች የተደፈሩትና ከአምስት ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የግፍ የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፈረፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ህዝብ ጎንበስ አንገት ደፋን ትቶ እምቢኝና አመፅን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጃ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድነት አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የህዝብን መብት እናስከብራለን ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው ያከባቢውና ያለማቀፉ ሁኔታ ባዳ ሆኖባቸው ከምስትረስላቴ በባተ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጭውን ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንጻር ምን መደረግ አለበት ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ። ስለዚህም ከባዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ስራ ለነሱ አፋልፎ ሰጥቶ ነፃነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኛ ሞራ ያባቱ ዋሻ ይጠፋዋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያን ህልውናና ተቀን በተመለከተ ግን ከኢትዮጵያ ህዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው። ለኢትዮጵያ መስተዋት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ እድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ጠባይም ታሪክም አይደለም። የሙሶሎኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቬን ሞዘር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣን የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ህዝብ በትግሉ ሀገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እንባ ይገድም ደፋርና ጢስ መውጫ ያጣም ሲባል እንደነበረው ሁሉ ህዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ፈካራ መኪና ነጂ የሚገጩና የሚጨርፈልቁ በዝተዋል። የሀገራቸውን ታሪክ ማወቅ ሲገባቸው አሉባልታና ክለታን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነጻ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወቅኩ ባይ ሲጽፍ የህዝብ የካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በህዝብና በአብዮቱ ላይ ይጭናል። ያ አረመኔ ስርዓት በህዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍ ነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ የሚያቀርቡ ብቅ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና በአድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተሰዉትን በማስቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቅይቶ ሀቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድኅንን ሳይሆን አቡነ ጴጥሮስን ክህደቱን ሳይሆን እነ ውብሸት ረታን ምህረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን ተካልኝና ሙሉጌታ ዜናን ዳሮና ጽጌን ይፈልጋል። ለሀገር መሞት ህይወት ዳግም ትንሣኤ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የት አሉ ይላል። የፖለቲካና የተቃውሞ ይዘቱ ጎርንቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተርበተበተ መጨረሻው ከቶም አያምርም። ህዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህን ልዩነት መረዳት አቅቶት ለፎከረ ሁሉ ካጨበጨበ ገንዘቡን ከለገሰ የትናንት ጸረ ህዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ ከመቅጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ህዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ህይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉሥ ጌቶች ለወልራስ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር ፕሮፌሰር ኢንጂነር ዳኛ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወንያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዲሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል ይያሉ ስገዱልኝ ማለት ትምክህት ጥበት ማንጸባረቅ ለተዋደሩን ህዝብና ሴቶችን መናቅ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም ድክመት ተንካሬ በእብድሁድ ባንዳዳራሽ በተበሰበው ሰው ቁጥር የሚተመን አይደለም። ተመክ መክ ግዜ እንኳን ሰው ወፍን ወፉ ለውጥን ሲያዘም ከመድረክ ወጥቶ መሪ መሆን ከባድ አይደለም። እንዲያውም ላፈጮልዮች የሚያመች መሆኑን ከፈረንሳይ አብዮት ጀምሮ በሻለቃ መንግስቱም ታይቷል። የድርጅት ትንካሬ የሚገመተው ባለው መዋቅር ዝግጅት ሙያተኛ አሰራር ዲሲፕሊንና ጽናት ነው። እነዚህን ያጣ ድርጅት ዛሬ ቢገን ነገ ሁኔታው ሲጠጥር ይላላ ነውና ይፈርሳል ይበታተናል። በጨለማው ጊዜ ክብሪት መጫር ነው ዋናው። ሲደይን ከጨለማው አልፎ ኮከብን ማየቱና መጥናቱ ይህን አቅጥቶ ለድርጅቶች መፈራረቅና መፈረካከስ ሌላ አልባሌ ምክንያቶችን መፈለግ በራስ ላይ ቀቢጸ ተስፋን ማስፈን ነው። የሆነ ድርጅትንም ብቸኛ መሪ ብሎ ማወደስ የሁሉንም የጋራ ጥረትና ትብብር ከመሻት ይልቅ የሌሎችን መፍረስ በመፈለግ ክፍፍልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ አስረኛ አንጻር እንኳን ከገሌና ገሊቱጪ ሌሎቹ ይደኑ ይስተቃዩ ብለው ስማቸውን የማያነሱ ንቁነን ባዎች ጥቂት አይደሉም። እኛን ብቻ ደግፉ እንጂ ባጭር ጊዜ እድል ባለቤት እናደርጋቸዋለን ብለው ስለገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የወያኔን ወታደር የሚገሉና የሚማርኩልንን አላጣንም። ውጤቱ ባዶ ሆነ እንጂ ደግመን ደጋግመን የህዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የህዝብ ጠላት ማን ለመሆኑ ህዝብ ምንም ብዥታ የለውም እናም ነው። ስለወያኔ ጸረ ኢትዮጵያዊነት ነጋ ጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ አመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው ህዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሉም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም እናፈግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተኑ ጣዖት ደረጃ አናድርሳቸው። ወሬ ታስተረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በስድብና ዘለፋ ደረጃ ወስደው አቅም ጠፍቶ እንጂ በክብረ ነክ ሊሆን እጅሉን ጣጥተዋል። ለነገሩ የሀገር አራያዎች ሞልተው ባዕዳንን ፍለጋ ምን አስፈለገ? ስንት ዓመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማ ድረስ አምሳያ ፍለጋ ጉዞ ያስፈለገው? ከዚህ ባሻገር ወዳጅን ማስፋት ማበርከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ህዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው። እየተንገዳገደ ያለውን አገዛዝ በሌላ መንገድ እስትንፋስ ሊሰጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሬ ለአራጁ ስልጡን ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ትንተና እያቀረቡ ያስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትን ትግሉን እያዳከሙት ነው። የወያኔ አገዛዝ ተቃዋሚ ነን ያሉትን ማደናቀፉ የሚጠበቅ ነው። ጠልፎ ሊጥላቸው መቃጣቱ ለህልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው፣ ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስጥቶ ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን ሚስተር የባቀላ ኦፍ ትራይድ ለሚተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮ በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልሶ ካላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ ያጋላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የነሱ ጋዜጣ በተደጋጋሚ ያንደ ድርጅትን አካፋሪ ንትርክና መግለጫ ያያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደግፈን ብለው ተቃዋሚን ሲሰድቡ መሪዎችን ሲዘልፉና ከፈፈልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርገው ገቦች አመችና ምርቅ ክፍተትን አግኝተው አፍራሽ ተልእኳቸውን እያካሄዱ ናቸው። ጥፋቱ የማን የወያኔ ሳይሆን የድርጅቶች የራሳቸው የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው ባግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይስተነጣጣቃሉ። ማን ተጠያቂ? የድርጅትን ምስጢር መያዝ መቻል መጀመሪያ ነው። ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝ ነጠቅነትን አብለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ምስጢር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው። ምስጢር ሊጠበቅ ባለመቻሉ የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ምስጢር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ምስጢር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንተቀምባቸውን የይፋ ውይይት እነገሌ ራሳቸው እየተሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ህዝብ የራሱን ፍሬት በራሱ ለማስፈን ህዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብእና ይጻረራል። ለዚህም ነው ህዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማቸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም። ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የህዝብ ነው የሚለው ባዶ መፈክር አይደለም። ህዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢቶች ነው ሐቁ። ህዝብ ድልን ይቀዳይ ዘንድ ወይም ለማሸነፍ የወያኔን ጦርና ያፈና ኃይል መከፋፈልና አቅመቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከህዝብ ጎን እንዲሰለፉ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ ጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ስራ ነው። ወያኔው አጉል ተቃዋሚ በመሰረቱ የወያኔ ስርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መሲ መፈክሮች ብዙ ናቸው። ነክተን ሀቀኛውን ካደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊተሰማራ ለቆረጠ ህዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ህዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገበየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ ሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሀቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን በአንድነት ማጠናከሪያና መሰረትነት መጨበጥ ማስከበር ከተቻለ የህዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ህይወቱን የለገሰችበት መራራ ትግል ተካሂዷል። ብዙ ተመክሮ ተገብይቷል። ይህን ሰፊ ተመክሮ የሚያክቸለችሉ ህዝብን ቅርስ ያሳጡታል፣ ትጥቅ አልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት እርቃኑን አጋልጠው ይሰጡታል። ለዚህም ነው በበኩላችን የታሪክ ቅርስና ሀቅን በተመለከተ ከሐሰት ነጋዴዎች ጋር ግብ ግብ የገለጽ ይቀጥል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ትጥቁ ነው። የአሁኑ ወቅት በርካታ ፖለቲከኞች ሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሰረታዊ ይዘት በተመለከተ ወያኔን ከወልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ እያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደልዳይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ተበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይተካል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። ይህ ድምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያቂ ቢሆንም በእውነት ከሀገር አንታገል ካልን መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራጥ ትውልድ ተመክሮ በሆነ ምክንያት የሚጎመልላቸው ካሉ በቅርቡ 1997 ዓመተ ምህረት ምርጫና ትግል እንኳ ብዙ ተመክሮ በመገብየት ዳግም ተመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ ብስጭትና ቀቢጠ ተስፋ ይሰፍናል። መክፈልት ሲሉ መቅሰፍት፣ ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድ ነው።